ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ።
እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን፣ እንግዲህ ዛሬ ለምሽቱ በተሳሳተ የጋቢና ቪኦኤ የመክፈቻ ነው የከፈት ነው። ሄኖክ ከኛ ጋር የለም፣ አብረናችሁ የምናመሸው እኔ ጽዮን ግርማና ባልደረባችን ኤደናት። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሰኞ ታህሳስ 27 2012 ዓ.ም ምሽት ፕሮግራማችንን እናስተዋውቃችሁ። በቅርቡ በአንድ የወሎ ዩኒቨርሲቲ ተማሪ ላይ የተፈጸመው ግድያ አካባቢውን የማይወክል እንደሆነ ነዋሪነታቸው ደሴ ከተማ የሆነ የተለያዩ የህብረተሰብ ክፍሎች ገልጸዋል።
ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት እንደ ደሴ ደሴን፣ እንደ ወሎ ወሎን፣ በጥቅሉ እንደ አማራን የሚወክል አይደለም።
ዝርዝር ያለ ዘገባ ይዘን እንመለሳለን። በገና ዋዜማ ላይ እንገኛለን። ነገ ገና ነው። ወጣቶች በዓሉን እንዴት እያሳለፉት ይገኛሉ?
በዓሉን ዋዜማ አሁን ከዚህ በኋላ ኤግዚቢሽን ለመግባት ነው። ትንሽ እዚህ ሻይ ቡና ብለን ከዛ ሚሊኒየም ሆል ኤግዚቢሽን አለ። ኤግዚቢሽን ገብተን ከዛ በኋላ ወደ ቤት
ጠይቀናቸዋል። አስተያየታቸውን ይዘን እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጅናቸውን ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ለአጫጭር ዜናዎች ደግሞ ኤደን ገረመው አብራኛለች። ከእሷ ጋር ልተዋችሁ።
ከዜናዎቹ ጋር ተመልሰን መጥተናል። የድሬዳዋ ዩኒቨርሲቲ ሴኔት ዛሬ ባካሄደው አስቸኳይ ጉባኤ በዩኒቨርሲቲው ለተፈጠሩ ችግሮች አስተዋጽኦ ነበራቸው ባላቸው 19 ተማሪዎች ላይ የዲሲፕሊን ቅጣት ሲያስተላልፍ፣ በሌሎች 69 ተማሪዎችና አንድ የቀድሞ ተማሪ ላይ ደግሞ የማጣረት ስራ እየሰራው ነው ብሏል። ሙሉ በሙሉ ከዩኒቨርሲቲው እንዲሰናበቱ የተወሰነባቸው ሁለት ተማሪዎች ስለታማ መሳሪያዎች ይዘው የተገኙ መሆናቸውን በዩኒቨርሲቲው የፌስቡክ ገጽ ላይ ዛሬ ይፋ ሆኗል። በተመሳሳይ በዩኒቨርሲቲው አስተዳደርና ሰራተኞች መምህራንም ላይ አስፈላጊው ማጣራት ተካሂደው በዩኒቨርሲቲው አለመረጋጋት ላይ እጃቸው አለበት የተባሉትና በቅርቡ እርምጃ እንደሚወስድ በሴኔት መወሰኑንና ሕይወታቸው ካለፈ ሁለት ተማሪዎች ጋር በተያያዘ በወንጀል የተጠረጠሩ ተማሪዎችም በፖሊስ ቁጥጥር ስር ሆኖ ምርመራ እየተደረገባቸው መሆኑንም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ደጃሳ ጋንፉሬ ዛሬ ለአሜሪካ ድምጽ አስታውቀዋል። ዘገባውን ያደረሰን አዲስ ቸኮል ነው። ሶስት የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞች ኬንያ ውስጥ ጽንፈኛ አማጽያን በከፈቱት ጥቃት ሞተዋል። አማጽያኑ የዩናይትድ ስቴትስ ጸረ ሽብር ኃይሎች ኬንያ ውስጥ የሚጠቀሙበትን ሰፈር በመውረራቸው ነው የመከላከያ ሰራተኞቹ የተገደሉት። የሶማሊያው ጽንፈኛ ቡድን ትላንት ማለዳ ላይ ለከፈተው ጥቃት ኃላፊነቱን ወስዷል። በምስራቅ ኬንያ የሚገኘው ማዳበይ በተባለው ወታደራዊ ስፍራ የአሜሪካና የኬንያ ወታደሮች ቡድኖች ይጠቀሙበታል። 6 በኮንትራክተር የሚንቀሳቀሱ የሲቪል አውሮፕላኖች በጥቃቱ እንደተጎዱ የዩናይትድ ስቴትሱ አፍሪካ ኮማንድ ባወጣው መግለጫ ገልጿል። የአልሸባብ አማጽያን ቦታውን ካጠቁ በኋላ የኬንያ መከላከያ ኃይሎችና የአፍሪካ እዝ መልሰዋቸዋል ይላል የአፍሪካ ኮማንዱ መግለጫ። የኬንያ መከላከያ ኃይል ያወጣው መግለጫ ደግሞ 5 አጥቂዎችም ተገድለዋል ይላል። በዩናይትድ ስቴትስ ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የተገደሉት የኢራናዊ የጦር አዛዥ ጀኔራል ቃሲም ሱሌማኒ አስክሬን ቀብር ትላንት ቴህራን ውስጥ ተፈጽሟል። ኢራን ከእንግዲህ የዛሬ 5 ዓመት አካባቢ የተፈረመው አጠቃላይ የተግባር እቅድ JCPOA የደነገጋቸውን እገዳዎች እንደማታከብር፣ የተጣሉባት ማዕቀቦች ሁሉ ከተነሱ ግን ከዓለም አቀፍ የኒውክሌር ኃይል ቁጥጥር ተቋማት ጋር እንደምትሰራም አስታውቃለች። ኢራን አብራሳዲ የአራሽ አብራሳዲ ዘገባ ነው። ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገብቷል። የሰደድ እሳቱ በሶስት ክፍላተ ሀገር በሚሊዮኖች የሚቆጠር ሄክታር ቦታዎችንም አጋይቷል። ሞሪሰን ዛሬ ለጋዜጠኞች በሰጡት መግለጫ የወደሙትን ከተሞችና መሰረተ ልማቶችን መልሶ ለመገንባት ተጨማሪ 1.4 ቢሊዮን ዶላር መመደባቸውን ገልጿል። እንደ አስፈላጊነቱም ተጨማሪ ገንዘብ እንደሚመደብም መንግስታቸው አስታውቋል። አድማጮች ለሰዓቱ ያስኩላቸው እነዚህ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ።
¶¶
ወደ ወሎ ዩኒቨርሲቲ ነው የምናቀነው። በቀዳሚው ርዕሳችን በቅርቡ በአንድ የተለያዩ የህብረተሰብ ክፍሎች ገልጸዋል ወሎ ዩኒቨርሲቲና የከተማ አስተዳደሩ በጠሩት የምክክር መድረክ ከተገኙት ታዳሚዎች ድርጊቱን አውግዘው
ቱማ አካባቢውን የማይመጥን ህዝቡንም የማይወክል ሲሉ ገልጸውታል።
77 ተፈጥሮ በነበረው ድርቅ በዛን ሰዓት እናት ከልጅ አቀመታ በመትበላበት ሰዓት እንኳን የኛ አካባቢ ማህበረሰብ ያለውን ይያበላ ሙሶ ያገኘውን እንኳን መጀመሪያ የሚያየ ነበር ምን ነው አንገቱ ላይ ነበር ማተብ ካለው ክርስቲያን ቅሬውን አዋጥቶ ሳንቲሙን አዋጥቶ ክርስቲያን ከሆነ ፈታት አስፈትቶ ቤተክርስቲያን ነው የሚቀበር የነበረው። ሙስሊም ከሆነ ደግሞ ሶላተል ጀናዛ ተሰግዶበት ደግሞ እንደዚሁ እስላም መቃብር ነበር ይቀበር የነበረው። ዛሬ የመጣበትን እርግማንና መቅሰፍት ሳናቀው እኔም ከኦሮሞ ተወልጃለሁ ከትግራይም ተዋልጃለሁ ተጋብተናል። ያልተጋባ ያለም ደማችን አንድ ነው ኢትዮጵያዊነት አኩሪ ታሪክ አለ። ያንን አኩሪ ታሪካችንን ሊንድ የሚችል የግል ጥቅምና ፍላጎታቸውን ለማርካት ሲሉ ፖለቲከኞችም የሚያደርጉት መሯሯጥ ወንድሙን ከወንድሙ እያባሉን እያጋደሉን ያለን ይሄ። ስለዚህ አሁን ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት እንደ ደሴ ደሴን እንደ ወሎ ወሎን በጥቅሉ እንደ አማራን የሚወክል አይደለም። ይሄንን ድጋፍ የሚሰጥ የታመመ ጥረት የሚያስፈልገው ሰው እንጂ እውነት የነኛ ነው ብዬኔ አለን።
በዩኒቨርሲቲዎች ውስጥ ለሚከሰቱ ግጭቶች መንስኤው የቀድሞ ጥቅማቸውን ያጡ ፖለቲከኞች ናቸው ሲሉ ተሰብሳቢዎቹ ይናገራሉ። ለዚህም ነው ሰላማዊ አካባቢዎችን ሰላም የመንሳት ተግባራት ከቅርብ ጊዜያት ወዲህ በስፋት እየተተገበረ የሚገኘው እንደ ተሰብሳቢዎቹ።
እውነት የዩኒቨርሲቲው የተማሪዎችና የመምህራን ችግር ነው ወይ ወይም ደግሞ የብሔርና ብሔረሰብ ተማሪዎች ችግር ነው ወይ ብለን በዚህ ጉዳይ ላይ ጊዜ መፍጀት የለብንም።
የኢትዮጵያ ሕዝብ ብዙ ነገር ነው ተሸክሞ ያለፈው። ያ አልበቃ ብሎ አሁንም ደግሞ ትንሽም የማይሰማቸው ሰዎች፣ ሀፍረት የማይሰማቸው ሰዎች አሉ። እውነት በጣም የሚያሳዝን። የበደልከውን ሕዝብ በአደባባይ ይቅርታ መጠየቅ ነው እንጂ እንደገና ደግሞ ጦርነት የምታዘምትበት መሆን የለበት።
ልዩ ኃይልና ፖሊስ ሚኒሻ የሚደበደብበትም ሁኔታ ላይ ተደርሷል። የህግ የበላይነት መላላት ለምንድን ነው መንግስት እንዴ? የህግ የበላይነት ሳይኖር ብልጽግና ፓርቲ ምንድን ነው? መደመር ምንድን ነው? ትርጉም የለው።
በተለይ አንዳንድ መገናኛ ብዙሀንን ጨምሮ በማህበራዊ ድረገጾች አጥፊ መልእክት በሚያስተላልፉ አካላት ላይ ጣታቸውን የሰነዘሩት አስተያየት ሰጪዎች ሀሳብን በነጻነት መግለጽ የሌሎችን ነጻነት ከመጋፋት አልፎ ህልውናቸውን እስከ መፈታተን መድረስ አለበት ወይ ሲሉ ይጠይቃሉ።
መንግስት ያስተዳድራት የሚችል ከተማ ለምንድን ነው ዝም የሚባለው? በግለሰብ ደረጃ በግለሰብ ስለሆነ የሚመጣው ችግር የለውም። አሁን እኮ ይሄ ነገር ነገ ምንድን ነው የሚመጣው? ለምንድን ነው እንደ በመንግስት ደረጃ እርምጃ መወሰድ የማይችለው? ይህንን የሚፈታ ሳይንስ የለም ወይ? ድሮ እኮ ህወሓት ሲያስተዳድር እኮ የታሰበውን ሁሉ እኮ ይሄን አስበሃል ተብሎ እየተወሰዱ ሲታሰሩ እናውቃለን። ለምንድን ነው እነዚህን ሰዎች መቋጫ የማታደርጉላቸው? በሁሉም ነገር በሃይማኖትም በብሔርም ዘረኝነትም ጥግ ረግጠው የሚሄዱት ይሄ ደግሞ እኛ ከተማ ላይ አይመጥናል። ከዳር መጥተው ሊያበጣብጡን ሲሉ ለምንድን ነው የማንነቀው እኛ?
በሰለጠነ ዘመን ያልሰለጠነ ተግባር እየፈጸሙ ባልሰለጠነ ዘመን ያልሰለጠነ ትውልድ የሰራውን ስህተት ማውገዝ ተገቢ አይደለም ያለም ወጣት ነበር።
ድሮ በፈረስ መልእክት እስከሚነገር ድረስ ሳትግባባ የሞትክበትን ዘመን ዛሬ በማይክሮ ሰከንድ ውስጥ መረጃ መድረስ እየቻለ እንዴት እየተግባባን እንሞታል? ሰው እንዴት ያንን ጥፋት ይደግማል?
ሰሞኑን በወሎ ዩኒቨርሲቲ በአንድ ተማሪ ላይ የተፈጸመው ግድያ በምንም መለኪያ ከሃይማኖትና ከብሔር ጋር የሚገናኝ አይደለም ይላሉ የዩኒቨርሲቲው የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዚደንት ዶክተር አማረ ምትኩ።
ከተጠረጠሩት መካከል የአማራም የኦሮሞም ተማሪዎች አሉበት። ሃይማኖት ስብጥራቸውን ስናይ ክርስቲያንም ሙስሊምም አሉበት። ስለዚህ በሃይማኖት ልንፈርጀው አንችልም። የዚህ እምነት ተከታዮች ናቸው እዚህ ላይ የፈጸሙት ማለት አንችልም። በብሔርም እንደዚሁ የአንዱ ብሔር አካላት ወይም ልጆች ተባብረው እዚህኛው ብሔር ላይ ጥቃት ፈጸሙ ለማለት አያስደፍረንም ነው።
ለዘመናት የጠንካራ አብሮነት መገለጫ የሆኑ ህዝቦችና አካባቢዎች ከቅርብ ጊዜያት ወዲህ የግጭት ማዕከል የሆኑት ለምን ይሆን?
ይሄ አካባቢ በነገራችን ላይ የትልቅ እሴት ባለቤት ነው። ማህበረሰቡ አንድ ቤት ውስጥ ታገኘዋለህ። የተለያየ ሃይማኖት ተከታይ ሆኖ አንድ ቤት ውስጥ ምናልባትም የተለያየ ብሔር ሆኖ ልታገኘው ሁሉ ትችላለህ። አማራና ኦሮሞ ተጋብቶ፣ ትግሬውና አማራው ተጋብቶ፣ ጉራጌውና አማራው ሁሉም ተሰባጥሮ ልታገኛቸው ትችላለህ። ከ25-30% የሚሆነው ማህበረሰብ በዚህ ቅልቅል ውስጥ ነው የምታገኘው። እናም ለኢትዮጵያ ሊመጥን የሚችል እሴት ያለው ማህበረሰብ ነው። ይሄንን አፈረስክ ማለት ኢትዮጵያን ማፍረስ ቀላለን። ማዕበሎች እንኳ ሲነሱ ሌላ አካባቢ ላይ ብዙ ውድመት ሲኖር፣ የሰው ህይወት ሲጠፋ እዚህ ጋር ውድመቶች አልነበሩም። የሰው ህይወት ተከብሮ ነው የኖረበትና ምንድን ነው ተረጋግቶ የቆየበት ምክንያት የሚለው የሚከነክናቸው አካላት አሉ። ስለዚህ የዚህን እሴት ማራቆትና ማጥፋት ኢትዮጵያን ለማፍረስ ቀላሉ ዘዴ እንደሆነ አጥንተው ደርሰውበታል ብዬ አስባለሁ። ስለዚህ ይህን እሴት እንደነበረ ማስቀጠልና እንደነበረ መጠበቅ፣ ጸጋውን ማውረስ ለልጆች ዛሬ ተሰብስበው ከነበሩት የሃይማኖት አባቶች፣ የአገር ሽማግሌዎችና የእድር አካላት የሚጠበቅ ነው ብዬ አስባለሁ።
የሃይማኖት አባቶች፣ የአገር ሽማግሌዎች፣ ሴቶች፣ ወጣቶችና ታዋቂ ግለሰቦች በተሳተፉበት የዛሬው ስብሰባ አካባቢውንና ኢትዮጵያን ከጸረ ሰላም ተላላኪዎች ተግባር ለመታደግ የጋራ እጃችንን እናንሳ የሚል መልእክት ተላልፏል። ተብሏል። በመጮቹ ቀናት በክርስትና እምነት ተከታዮች በደማቅ ስነ ስርዓት የሚከበሩት የገናና የጥምቀት በዓላት በሰላም እንዲያልፉም ሁሉም አካባቢውን በንቃት እንዲጠብቅ ተጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Gabina VOA, let's cross boundaries together.
መስፍንን እናመሰግናለን። ወደ ተከታዩ ዘገባችን ላይ የምናልፈው ሚዛን ወጣቶች የነጻ የህግ ድጋፍና አገልግሎት በጎ አድራጎት ማህበር ለአቅመ ደካሞችና ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ነጻ አገልግሎት በሐዋሳ ከተማ መስጠት ከጀመረ 5 ዓመታት አስቆጥሯል። በሺዎች ለሚቆጠሩ ተጠቃሚዎችም ግንዛቤ ከመስጠት ፍርድ ቤት ቆሞ እስከ መከራከር ነጻ አገልግሎትን ሰጥቷል። በ2007 ዓ.ም በ25 በጎ ወጣቶች አገልግሎት መስጠት የጀመረው ማህበሩ አሁን ባሉ ሰባት በጎ ፈቃደኞች ስራውን ቀጥሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከማህበሩ ፕሬዚዳንት ዮፍታሄ ተካልኝና ከማህበሩ አባል ሀብታሙ ጸጋይ ጋር ቆይታ አድርጓል።
ሚዛን ወጣቶች ነጻ የህግ ድጋፍና አገልግሎት በጎ አድራጎት ማህበር የተቋቋመው ከተለያዩ ዩኒቨርሲቲዎች በህግ በተመረቁ ወጣት ተማሪዎች ሲሆን ስራ የጀመረው በ2007 ዓ.ም በ25 በጎ ወጣቶች ነበር። አላማው አቅም ለሌላቸው የህብረተሰብ ክፍሎች ነጻ የህግ ድጋፍ መስጠት መሆኑን ነው ከቪኦኤ ጋቢና ጋር ቆይታ ያደረጉ የማህበሩ ፕሬዚዳንት ዮፍታሄ ተካልኝና የማህበሩ አባል ወጣት ሀብታሙ ጸጋይ የተናገሩት።
ሚዛን ወጣት የህግ ባለሙያዎች ማዕከል የተጀመረው መጀመሪያ በ2007 አመተ ምህረት ነው። ከደቡብ ክልል ጠቅላይ አቃቤ ህግ ጽህፈት ቤት ነጻ የህግ ድጋፍ አገልግሎትና የግንዛቤ መስጫ ፍቃድ በማግኘት እየሰራ ይገኛል። አገልግሎቱንም የሚሰጠው በዋናነት በበጎ ፈቃደኞች ነው፣ ሙሉ ለሙሉ ማለት ይቻላል። እና የህግ ባለሙያዎች ከዩኒቨርሲቲ የተመረቁ የህግ ባለሙያዎች ለማህበረሰቡ ያገኙትን እውቀት ማህበረሰቡ መካከል ባለው የህግ ክፍተት ማህበረሰቡ ተጎጂ እንዳይሆን የማስተማር እንዲሁም ደግሞ የነጻ የህግ ድጋፍና የጥብቅና አገልግሎት ነው በዋናነት እየሰጠ ያለው።
ሀብታሙ ደግሞ ይህን አገልግሎት እንዲሰጡ ያነሳሳቸውን ነግሮኛል።
ነጻ የህግ ድጋፍ እንድንሰጥ ያነሳሳን የእኛ ማህበረሰብ በጣም በፍርድ በህግ ሂደቶች ብዙ የተበደለ ማህበረሰብ ነው ያለን እና ብዙዎች ደግሞ በጣም የሚያሳዝን ነገር በህግ በፍርድ ቤቶች የሚሰማ አልታያለን። ስለዚህ ቢያንስ ከዚህ ማህበረሰብ የተፈጠርክ ሰው ሆነ የማህበረሰቡና ትንሽ እንኳን ሙሉ በሙሉ ባይሆንም ትንሽ የሆን ቀዳዳ መድፈን ብትችል ባለችው እውቀት ማህበረሰቡን ማገልገል ጥሩ ነው እና እኔ እንደሆን ብዙ እንኳን አክቲቭ ሆኜ እንደ ሌሎች አባላት ያገለገልኩ ባይሆንም መነሻው እኔ ውስጥ ያለው ሀሳብ ያኔ ከነሱ ጋር አብሬ ሲሆን ጆይንት ሳደርግም ስሰራም የማስበው ነገር የእኔ እዚህ ምድር ላይ መኖር ለሰው መጥቀም አለበት። እኔ ያገኘሁት እውቀት ለሌሎች መጥቀም መቻል አለበት። ምንም መነሻ የለውም፣ ገንዘብ ፍላጎት አይደለም። ግን ቅንነት ከውስጥ የመነጨ ማህበረሰቡን ለመርዳት ከውስጥ የመነጨ ፍጹም ቅንነት የተሞላ ሰርቪስ ነው። ቤስታ ቤስቲ ሳንቲም 10 ሳንቲም አይከፍሉም። አቤቱታ ተጽፎ በኮምፒውተር ፕሪንት ተደርጎ ምንም የሚጠይቁት ነገር የለም። ኢኮኖሚካሊ ይሄን ለማጻፍ ጠበቃ እንደሚኖራቸው ገንዘብ አቅም ስለሌላቸው ይረዱ የሚል የቀበሌ ሌተር ከመጠየቅ ውጪ ምንም የሚጠይቁት ነገር የለምና ምናልባት ያን በሰራውባቸው ጊዜዎች ደስ ይለኛል። አንድ ለማህበረሰቡ እንደ አንድ የማህበረሰብ አካል የሆነ ነገር አደረግኩ ብዬ እንዳስብ የሚያደርገኝ ነው። በዕለት ተዕለት ስራችንም እንኳን ሰውን ሰርቭ ለማድረግ ውስጣዊ ማንነት የሚያነሳሳ አይነት ስራ ስለሆነ ነው። በዛ ምክንያት ነው ውስጣችን ተነሳስቦ ያን ነገርም ሰዎችን ለመርዳት የምናስበው።
የማህበሩ ፕሬዚዳንት ዮፍታይም ማህበሩን አቋቁመን ይህንን አገልግሎት እንድንሰጥ ያነሳሳን የማህበረሰቡ የንቃተ ህግ ደረጃ ያለበትና በአገሪቱ ፍትህ ውድ በመሆኑ ነው ብሏል።
ማህበረሰባችን ለህግ ያለው ቅርበት በጣም ሩቅ ነው። ማህበረሰባችን ስለ ህግ አያውቅም። ኢቨን የተማሩ እንኳን ሰዎች ራሱ ከህግ በጣም ሩቅ ናቸው። እና የግንዛቤ ስርጸት የህግ ግንዛቤ ስርጸት የሚባለው በጣም ሩቅ ነው ለማህበረሰባችን። እና በዛ ምክንያት ብዙ ሰዎች ይጎዳሉ። በቀላሉ አክሰስ ማድረስ ተደራሽ መሆን የነበረበት የህግ ጉዳዮችን ሩቅ ያደርግባቸዋል። ሌላው ደግሞ ላልተፈለገ ወጪ ይዳረጋሉ። በዚህ መሀል ደግሞ የፍትህ ደላሎች አሉ፣ እነሱ ተጠቃሚ ይሆናሉ። ሰው ባለማወቁ ምክንያት ለብዙ ነገር ላልተፈለገ ለብዙ ወጪም ብዙ የጊዜ ብክነት ለብዙ የሞራል ብክነት ይዳረጋል። ስለዚህ ሰው ማወቅ አለበት በሚል ይሄ አንዱ ፐርፐዝ ነው። ሌላው ደግሞ ፍትህ እኛ ሀገር ውድ ናት እና ሁሉም ማህበረሰብ ፍትህን አክሰስ ለማድረግ ፍትህን ለመድረስ በጣም ይወደድበታል። ጠበቃ ቀጥሮ ጉዳዩን አማክሮ ለመድረስ። ስለዚህ በዚህ ጉዳይ ፍትህ ውድነት ካልን ደሃው ሰው አቅም የሌለው ሰው ፍትህን መግዛት የማይችለው ሰው እንዴት ነው ፍትህን ማግኘት የሚችለው ብለን ስናስብ በጣም ይከብዳል። ስለዚህ ያንን የማህበረሰብ ክፍል ተደራሽ ለማድረግ ፍትህ ለሁሉም መሆን ካለበት ደሃውም ደግሞ መጠቀም አለበት፣ ፍትህን ማግኘት አለበት፣ ለፍትህ ቅርብ መሆን አለበት። በእነዚህ ሁለት መነሻዎች ሚዛን ነጻ የግል ድጋፍ አገልግሎት መስጠት ጀምሯል።
የበጎ አድራጎት ማህበሩ በሺዎች ለሚቆጠሩ አቅመ ደካሞችና ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎችም ነጻ አገልግሎት ሰጥቷል። ሚዛን 50 ሺዎችን ስለ ህግ አስተምሯል፣ ለ3 ሺዎችም ደግሞ ፍርድ ቤት ቆሞ ተከራክሯል ብሏል።
ግንዛቤ መፍጠር ስጀምርልህ ከ50 ሺህ ሰው በላይ ግንዛቤ መፍጠር ስራ ሰርተናል። በማስ ሚዲያም በኦንላይን ወይም ደግሞ በሶሻል ሚዲያ ሰዎችን ለመድረስ ጥረት አድርገን ደርሰናል። በእንትን ደግሞ ወይ ቆመን በተከራከርንባቸው ስናስብ በዚህ 5 አመት ውስጥ አሁን ከተቋቋመን 5 አመት ሆኗል ኦልሞስት ከ2000 3000 ሰው በላይ ረድተናል።
ምናልባት በዚህ ኤሪያ ላይ ምን ያህል ሰውን ሰፖርት አርጋችኋል ተብሎ በተነሳው ጥያቄ ላይ የሰዎችን ቁጥር ይሄን ያህል ብሎ ማንሳት አንዳንዴ ምን ይላሉ መሰለ ሰዎች ይሄን ሰራው ሪፖርት ሲያደርጉ ቁጥር አትፍራ ይላሉ ኤግዛጀሬት ለማድረግና ማየት ነው። በተግባር የሚታይ ምስክርነትም ያለው ስራ ስለሆነ ብዙዎችን አዋሳ ከተማ ከፍተኛ ፍርድ ቤት ከጀርባ ያለውን ቢሮ ምን ያህል ሰው ተረድቷል የሚለውን ሰው ሄዶ በአካል ቢያየው ምናልባት የባለ ጉዳዮቹ ስም በመዝገብ ላይም በሊስት ላይም ስለሚመዘገብ እዛ ሄደ ብታየው ለአንተ በጣም ጥሩ ማስረጃም ይሆናልና በጣም ብዙ ሰው የሚረዳው።
ከሚዛን ወጣቶች ነጻ የህግ ድጋፍ መስጫ ማህበር ጋር ያደረግኩት ቆይታ በዚህ አላበቃም። ማህበሩ የሰራቸውን ስራዎችን በተመለከተ የተጠቃሚዎችን ምስክርነትና ሌሎች ጉዳዮችን በስፋት የያዘ ክፍል ይዤ እመለሳለሁ። ለጊዜው መልካም የገና በዓል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን ከዘጋቢዎች መስኮት ወደ ስፖርት ነው የምናልፈው።
አመሰግናለሁ ጽዮን። በዛሬው የጋቢና ስፖርት አፍታ የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ተካሂደዋል። እነማን ድል ቀናቸው፣ እነማን ሳይሰምርላቸው ቀረ የሚለውን እናነሳሳለን። በቻይና የዛይመን ማራቶን የትኞቹ ኢትዮጵያን ባለድል እንደሆኑም እነግራችሁ። ምርጥ የአህጉሪቱን ተጫዋች ነገ ይፋ ያደርጋል። ለእነማን የአሸናፊነት ግምት ተሰጥቷል የሚለውንም እንወያያለን። ከአዲስ አበባ የቪኦኤ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ አብሮኝ ያመሻል። ግርማቸው እንዴት አመሸ?
እንደምን አመሸ ሀብታሙ?
ኢትዮጵያን የስፖርት አፍቃሪዎች ከሳምንት ሳምንት የሚከታተሉት የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ግርማቸው የሳምንቱ ጨዋታዎችን ይዘትና አበይት ክስተቶች እስቲ ያጋራል።
ባለፈው አርብ በተካሄደ ጨዋታ ነው የ6ኛ ሳምንት ጨዋታዎች መደረግ የጀመሩት። በአርቡ ጨዋታ ሰበታ ከተማ ወላይታ ድቻን 1-0 አሸንፏል። ከዛ በኋላ ትላንትናና ከትላንት በስቲያ በተደረጉ ጨዋታዎች ደግሞ ኢትዮጵያ ቡና፣ ፋሲል ከነማና ቅዱስ ጊዮርጊስ ወሳኝ የሚባሉ ሶስተኛው ሳምንት ድረስ የሊጉ መሪ የነበረው ወልዋሎ የውጤት ቀውስ የሚባል መጠነኛም ቢሆን የውጤት ቀውስ ውስጥ የገባ ይመስላል። ያለፉትን 3 ጨዋታዎች ማሸነፍ አልቻለም። ከ3ቱ ጨዋታዎች ደግሞ በአንዱ በመቀሌ 70-60 ተሸንፎ ነበረ። ስለዚህ ከመሪነት ውጪ ነው ወልዋሎ ዓዲግራት ዩኒቨርሲቲ። በሳምንቱ ትልቁን ውጤት ያስመዘገበው ግን ኢትዮጵያ ቡና ነው። ኢትዮጵያ ቡና ሀዲያ ሆሳዕናን 5-0 አሸንፏል። ይህም በሜዳው ባደረጋቸው 2 ጨዋታዎች 9 ጎሎችን እንዲያስመዘግብ አስችሎታል። ከዚህ በፊት በሜዳው ባደረገው ጨዋታ ሐዋሳ ከተማ 4-1 አሸንፎ ነበር ኢትዮጵያ ቡና። ያው ከሜዳው ውጪ ግን እስካሁን ባያሸንፍም ማለት ነው። ሌላኛው በጣም ሲጠበቅ የነበረው ጨዋታ ደግሞ ፋሲል ከነማና ባህር ዳር ከተማ ያደረጉት ጨዋታ ነበረ። ይሄ ትልቅ ደርቢ ጨዋታ ነው። ከከተሞቹ መካከል ባለው ቅርበት፣ በጎንደርና ባህር ዳር ባለው ቅርበትም የተነሳ ትልቅ የሚባል ደርቢ ነበረ። ነገር ግን በፋሲል 3-0 አሸናፊነት ተጠናቋል። ሌላኛው ምናልባት ትልቅ ውጤት የሚባለው የቅዱስ ጊዮርጊስ ውጤት ነው። ሻምፒዮኑን መቀለ 70-60 2-1 አሸንፏል ቅዱስ ጊዮርጊስ በዚህ ጨዋታ። በሳምንቱ አጋማሽም የ7ኛ ሳምንት ጨዋታዎች ይደረጋሉ። ለጊዜው ግን ፋሲል ከነማ በ11 ነጥብ የሊጉ መሪ ነው። በተመሳሳይ 11 ነጥብ ያለው በጎል ልዩነት የተበለጠ ወልዋሎ ዲግራት ዩኒቨርሲቲ ሁለተኛ ነው። ሻምፒዮኑ መቀለ 70 እንደርታ ደግሞ ሶስተኛ ደረጃ ላይ ይገኛል በ10 ነጥቦች። የወራጅ ቀጠናው ላይ ሀዲያ ሆሳዕና የመጨረሻውን ደረጃ ይዟል። በኢትዮጵያ ቡና 5-0 ከተሸነፈ በኋላ ወላይታ ድቻ 15ኛ ደረጃ ላይ ነው የሚገኘው። እንዲሁም ደግሞ ስሁል ሽረ 14ኛ ደረጃ ላይ ይገኛሉ። እነዚህ ይመስላሉ የ6ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች አጣሙ።
ወደ ቀጣዩ ርዕሰ ጉዳይ ከመሻገራችን በፊት ወደ ቻይና እናቀናለን። በቻይና ዛይመን በትናንትናው ዕለት በተደረገ የማራቶን ሩጫ ውድድር ኢትዮጵያን የድል መንበሩን ተቆጣጥረዋል። በወንዶች ብርሃን ነበበው ተስፋዬ ውድድሩን በ2 ሰዓት ከ06 ደቂቃ 16 ሰከንድ በመጨረስ የወርቅ ሜዳሊያ አሸንፏል። ኬንያዊው ሩበን ኪፕሮፕ የብር ሜዳሊያ እንዲሁም ሌላው ኢትዮጵያዊ ግርማይ ብርሃኑ ገብሩ ደግሞ የነሐስ ሜዳሊያ ተሸላሚ ሆነዋል። በሴቶች መዲና አደሜ አርሚኖ የወርቅ ሜዳሊያ አሸናፊ ሆናለች። የ2 ዓመቷ መዲና ውድድሩን የጨረሰችው 2 ሰዓት ከ26 ደቂቃ ከ12 ሰከንድ በሆነ ሰዓት ነው። የሀገሯ ልጆች መስራ ሁሴንና አፍራ ጎደፋይ ተከታትለው በመግባት የብርና ነሐስ ሜዳሊያ አሸናፊ ሆነዋል። በዚህ ውድድር ላይ 35,000 ተወዳዳሪዎች ከ41 ሀገራት ተሳትፈዋል። በቻይና ምድር ትልቁ የማራቶን ውድድርም ነው። ግርማቸው ወደ አንተ ልመለስ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የዓመቱን ምርጥ ተጫዋች ይፋ ያደርጋል ተብሎ እየተጠበቀ ነው። ከዚህ ጋር የተያያዙ ሀሳቦችን እስቲ ያገራል
ሀብታሙ። ነገ በግብጽ በሚደረገው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የዓመቱ የአፍሪካ ምርጥ ተጫዋች ምርጫ እንግዲህ 3 ተጫዋቾች ናቸው የመጨረሻ እጩዎች ውስጥ የገቡት፣ በትኩረት የሚጠበቁት ማለት ነው። በወንዶቹ በኩል ሙሐመድ ሳላህ፣ ሳዲዮ ማኔ እና ሪያድ ማህሬዝ ናቸው። ሙሐመድ ሳላህ እና ሳዲዮ ማኔ ለሊቨርፑል ነው አሁን እየተጫወቱ የሚገኙት። ሪያድ ማህሬዝ ደግሞ ከማንቸስተር ሲቲ ጋር ባለፈው የውድድር ዘመን ድንቅ የውድድር ጊዜን አሳልፏል። ባለፉት 2 የአፍሪካ ምርጥ ተጫዋቾች ምርጫ ላይ ያሸነፈው ሞሳላህ አሁንም ምናልባት ለ3ኛ ጊዜ ሊያሸንፍ ይችላል ተብሎ ይጠበቃል። ይሄ ደግሞ በተለይ የሚያሸንፍ ከሆነ ከሳሙኤል ኤቶ እና ከያያ ቱሬ ቀጥሎ የካፍን የአመቱ የአፍሪካ ምርጥ ተጫዋች ምርጫን ከ2 ጊዜ በላይ ያሸነፈ ብቸኛው ተጫዋች ያደርገዋል። ነገር ግን ቀላል የሆነ ፉክክር አይጠብቀውም።
የቪኦኤ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ ከአዲስ አበባ፣ እጅግ በጣም አመሰግናለሁ። መልካም ምሽት ይሁንልህ።
አመሰግናለሁ ሀብታሙ፣ መልካም ምሽት ይሁንልህ ለአንተም።
ሀብታሙ ስዩምንም እናመሰግናለን። ከግርማቸው ጋር ጥሩ የስፖርት ቆይታ አድርገው ነበር። ከዚህ አስከትለን ደግሞ ዛሬ በነገው ዕለት የሚከበረው የገና ዋዜማ ምሽት ነው። በመላው ኢትዮጵያ ወጣቶች አውደ ዓመቱን ዋዜማ በምን መልኩ በማሳለፍ ላይ እንዳሉ ጠይቀናል። ዋዜማውን በምን መልኩ እያሳለፋችሁ ናችሁ ያላችሁት ብለናል። የደን ገረመው ናት የጠየቀቻቸው።
አማራ ክልል ያለው ያው አማራ ክልል ውስጥ ደቡብ ጎንደር ደብረ ታቦር ነው። እንኳን በአጋጣሚ ከደብረ ታቦር ከተማ ደብረ ታቦር ኢየሱስ የሚባል ተራራዋል ላይ ያለ ክብረ በዓል አለ። ብዙ ወጣቶች እዚያ ሄደው በደንብ እያከበሩ ነው ያለ ዝግጅት አሁን ለነገ እያደረጉ ነው። አሁንም ሽርም ጉድ እየተባለ ነገ ሊከበር ነው። አሁን ይህንን አደር አድርገን ነገ ሌሊት ነው ቤተ ክርስቲያን ሄደን የምናድረው። ግን ቤተ ክርስቲያን ምላሽ ያው በዓላችን ስናከብር እንውላለን ማለት ነው። በቤታችን ዝግጅት ያው አሁን ዶሮ ተገፍ እየታየ ነው፣ ከደጃፍ ሽንኩርት እየተከተፈ ነው። አሁን እንግዲህ ማታ ሰዓት ዶሮ ታርዶ ሌሊት ሲሰራ የሚያድር እኔ እንኳን ቤተክርስቲያን እጄ ነው የማድር። አሁንም ከጓደኞች ጋር ወደ ወዲህ እያልኩ ነው ያለሁ። 4 እስከ 6 ሰዓት ገበያ በግ የሚገዛ ምናምን አብረን እንሄዳለን። ወይም እኔ ገና ወጣት ስለሆንኩ ነው እንጂ አባወራዎቹ ገበያ ነው የሚሉ። አውደ ዓመቱ ነው፣ አውደ ዓመቱ ነው።
ሳምራይ ጥላን ይባላል። ቦሌ አካባቢ ነው ያለው። ቦሌ በዓሉን ዋዜማ አሁን ከዚህ በኋላ ኤግዚቢሽን ለመግባት ነው። ትንሽ እዚህ ሻይ ቡና ብለን ከዛ ሚሊኒየም ሆል ኤግዚቢሽን አለ። ኤግዚቢሽን ገብተን ከዛ በኋላ ወደ ቤት ይባላለሁ። ያው ዋዜማ አሪፍ ነው። ሁሉም እንቅስቃሴ ላይ ነው ያለው። ማለት ባንክ አካባቢ ነኝ። ከተማ ጥሩ አቋም ላይ ነው ያለችው።
ግብይቱ አሪፍ ነው። እንዲሁ እየተሯሯጠ ነው። እንግዲህ ከቤተሰቦቻችን ጋር ነው ለማሳለፍ ያሰብ ነው።
ስሜ ባንታምላክ ፈለቀ ይባላል። ከሮትራክት ክለብ ኦፍ አትሮንስ እንደተለመደው በየባሉ እንደምናረጋው ባሁኑ ደግሞ ሮትራክት ክለብ ኦፍ አቡጊዳ የሚባለው ጎዳና ላይ የሚኖሩ እህትና ወንድሞቻችንን የምግብ የማብላትና ልብስ የመስጠት ፕሮግራም ይኖረናል። ነገ ከ1500 እስከ 2000 ሰው እንመግባለን ብለን እንጠብቃለን። ለባሉ ማለት ነው። ካቴድራል ትምህርት ቤት ቢመጡ ማንኛውም ሰው ብሮን የሰው ኃይልም ስለሚያስፈልገ መጥቶ ቢሳተፍ ለራስም ጥሩ ነው። ጥሩ ስሜት ይሰጣል። ከዛ ተጨማሪ ደግሞ ሰዎችንም አብረን በዓል እናሳልፋለን ማለት ነው። ጎዳና ላይ የሚኖሩትን ወንድሞቻችንን የምንሰበስበው ከበዓሉ አንድ ቀን በፊት ጠዋት ላይ በተለያየ አቅጣጫ ተሰብስበን እንበተናለን። ከዛ ጎዳና ላይ ያገኘናቸውን ሰዎች ነገ ፕሮግራም እንዳለን እና ካቴድራል እንዲመጡ በመንገድ ነው የምንጠራቸው። በጣም የተለመደ ነው። ላለፉት 9 ዓመታት ነው ካልተሳሳትኩ እያደረግን ያለ ነው። ስለዚህ ብዙ ሰውም ባንጠራውም የመምጣት ሁኔታ ያሳያል። ከዛ በተጨማሪ ደግሞ ፕሮግራሙን ለማዘጋጀት ካለፉት አንድ ወር ጀምሮ በጣም አክቲቭሊ የሮትራክት ክለብ ኦፍ አቡጊዳ ሲሰራ ነበር። ልብስን ለመሰብሰብ በተለያዩ ሶሻል ሚዲያዎችን በመጠቀም እና በተለያዩ ሁኔታዎች ልብስም የገቢ ማሰባሰቢያም ፕሮግራሞች እየፈለጉ ይህንን ፕሮግራም ፈንድ ለማድረግ ሲጥሩ ነበረ።
በመቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ 5 ዓመት ተማሪ ነኝ። በመጀመሪያ ደረጃ ሁላችን ሰብሰብ ብለን ቤተሰብ አሉ ከተማ መቀለ ማለት ነው። እዛ ሂደን የተወሰነ ጊዜ በተለይ ምሳ ሰዓት አካባቢ እነሱ ጋር ተቀላቅለን እንውላለን። ከዛ ተቸገሩ ወገኖች የምናይበት ቻሪቲ ክለብም አለ። የተወሰነ ስራ ለመስራትም እንዲሁ ችግረኞች ጋር የተወሰነ ጊዜ ለማሳለፍም አስበናል።
ሁላችሁንም እናመሰግናለን። እኛም መልካም የገና በዓል ዋዜማ ይሁንላችሁ እንላለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ዝግጅታችንን በማቀናበር ደግሞ ኤልያስ ገበያው አብሮን ነበር። ቲያን የስርጭት ምህንድስናውን በመቆጣጠር አብራን አምሽታለች። መልካም የገና በዓል ዋዜማ እያልን በተከታዩ የአመት በዓል ዜማ የአውደ አመት ዜማ እንሰናበታችኋለን። ደህና ደሩ። መልካም ምሽት።
Radio Sagale Americati. ራዲዮን ሰገለ አሜሪካ ዊጣታ ቀበያ መጅማታት ትገልገለ ከሳ ሳላማ ሁለካ ሀንገሳ